dabarsu anarra asirata tumur saganta borutin walitti debina
yih ya America Dims radio tabya new ባህሁለት ባህምስትና በ31 ሜትር ባንድ ባጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ቅዳሜ የካቲት 6 2013 ዓመተ ምህረት ዝግጅታችን ጀመረ።
አንድ ታሰረ ፓስታ ይዞ የሚመጣል የህፃናት ምግብ በጁ አቅፎ ይዞ የሚመጣል አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል እኔ መቼም እኔ ከ20 ምናምን አመት በላይ ውጭ ሀገር ኖሬያለሁ ስሜት የሚነካ እንደ አይነ ነገር አይቻላቅም በሚችለው አቅም ያዘ የመጣ ይችልስት
አርቲስት ታማኝ በየነን ያዳመጣችሁት የትግራይ ክልልና የቤንሻንጉል መተከል ተፈናቃዮችን ለመደገፍ ዓለም አቀፍ ትብብር ለኢትዮጵያውያን መብት ግሎባል አሊያንስ በኢትዮጵያ ከሚገኙ የተለያዩ ማህበራትና ግለሰቦች ጋር እርዳታ ያሰባሰቡ ስለሚገኙበት ሁኔታ አነጋግረናል። ይህንንና ሌሎች ዘገባዎችን ከዜና በኋላ ታዳምጣላችሁ። ጤና ይስጥልኝ እንደምን አመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com በአትቪኦኤአምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ።
ጤና ይስጥልኝ የተከበራችሁ አድማጮች እንደምን አመሻችሁ። ዜናውን የማሰማችሁ ሶሎሞን አባተ ነኝ። በትግራይ ክልል የተለያዩ ከተሞች ውስጥ ሰሞኑን የተስተዋለው የንግድና አገልግሎት መስጫዎችን የመዝጋት እንቅስቃሴ አብቅቶ ዛሬ መከፈት ጀምረዋል። ሙሉጌታ አጽባሃ አጠር ያለ ዘገባ ይዟል።
የኢትዮጵያ የሀገር ሽማግሌዎችና የሃይማኖት መሪዎች ወደ ትግራይ ክልል መምጣታቸውን በመቃወም ነው ማክሰኞ የካቲት 2 2013 ዓ.ም ምረት ተቃውሞ የተጀመረው። ይህ ተቃውሞ በክልሉ መቀለ፣ ወግሮ፣ ወይኒ፣ አዳጋ ሐሙስ፣ አዲግራት፣ አድዋ፣ አክሱም ሽረንዳስላሴ ከተሞች የተካሄደ ሲሆን በዛሬው ዕለት ከተሞቹ ወደ መደበኛ ስራ ገብቷል። ከከተሞቹ ያገኘሁት መረጃ እንደሚያሳየው የንግድ ተቋማትና አገልግሎት ሰጪዎች መከፈት ጀምረዋል። በመቀለ ከተማ ወደ መደበኛ አገልግሎት በትናንትናው ዕለት ነው መገባት የተጀመረው። በከተማዋ ባንኮች፣ የንግድ ተቋማት፣ የንግድና አገልግሎት ሰጪ ተቋማት ተከፍቷል። ታክሲ አገልግሎትም አለ። በሌሎች ከተሞች ደግሞ በዛሬው ዕለት ነው ወደ መደበኛ የስራ ሂደት የገቡት። በከተሞቹ ኢትዮጵያ የሃይማኖት መሪዎችና የሀገር ሽማግሌዎች በትግራይ ላይ የተፈጸመው ግፍ ሳይወዱ ለምን ወደ ክልሉ ይገባሉ በሚል ነው ተቃውሞ ያሰማ ነው ብለዋል ያነጋገርኳቸው ነዋሪዎች። ለአሜሪካ ድምፅ ሙሉጌታ አጽብሃ መቀለ።
አመሰግናለሁ ሙሉጌታ። ቃሊቲ እስር ቤት ውስጥ የረሃብ አድማ ላይ የሚገኙት የአቶ በቀለ ገርባ የጤና ሁኔታ አሳሳቢ በመሆኑ ወደ ሆስፒታል እንዲወሰዱ ማሳሰቡንና የማረሚያ ቤቱ አስተዳደር ግን ፈቃደኛ አለመሆኑን የበጎ ፈቃደኛ ሐኪሞቹ ቡድን አስታወቀ። በሌላ በኩል ደግሞ እስረኞቹ በፈለጉት የሕክምና ተቋም አገልግሎት እንዲያገኙ ፍርድ ቤት የሰጠው ትዕዛዝ አለመከበሩን ጠበቆቻቸው ገልጸዋል። ከማረሚያ ቤቱ አስተዳደር ምላሽ ማግኘት አልተቻለም። ሙክታር ጀማል ተጨማሪ አለው።
የረሃብ አድማ ቀጠለው ያሉት የኦፌኮ አመራሮች ጤናቸው እየከፋ በመምጣቱ መከተል ሊቀመንበሩ አቶ በቀለ ገርባ ወደ ሕክምና እንዳይሄዱ የቃሊቲ ማረሚያ ቤት ከልክሎናል ሲሉ ሐኪሞቻቸው ገልጸዋል። የበጎ ፈቃደኞች ሐኪሞች ቡድን አስተባባሪ ዶክተር ኢሊሊ ጀማል ለአሜሪካ ድምጽ እንደተናገሩት የማረሚያ ቤቱ አስተዳደሮች ቀድመን አነጋግረናቸው ተማምነንም ነበር ይላሉ።
ቀሪታናል ያሉን የማረሚያ ቤት አስተዳደሮች ከአቅማቸው በላይ እንደሆነ የሆነ ከላይ የሚደወስች እንዳለ እንድንጠብቅ እያሉ ከሁለት ሰዓት በላይ ቆይቶ በኋላ በመንግስት አሰራርና ድርጅት ውስጥ ነው መሆን ያለበት የሚል ነገር ነገሩ። ከዚህ የከፋ አስቸኳይ የሆነ ነገር እንኳን ቢፈጠር የሚገባቸውን የሕክምና አገልግሎት በፍጥነት መስጠት እንደማንችል ነው። ይህንን ካየን በኋላ ሕክምናው መስጠት ማንችል ከሆነ ተጠያቂነቱን መውሰድ ከባድ ነው የሚሆነው ብለን ከአሁን በኋላ የእነሱን ሕክምና ላለመከታተል ከእነሱ ጤና ጋር ተያይዞ ምንም አይነት ተጠያቂነት ከኛ ጋር እንዳይመጣ በግልጽ ነግረናል ማለት ነው። ለማረሚያ ቤት አስተዳደሩም ለሕዝቡም አሳውቀናል ማለት ነው።
ከነ አቶ ጀዋር መሐመድ ጠበቆች አንዱ የሆኑት አቶ ከዲር ቡሎ በበኩላቸው በጉዳዩ ላይ ተደጋጋሚ ውሳኔ የተሰጠበት የፍርድ ቤት ትዕዛዝ ነው የተጣሰው ይላሉ።
በምግብ አድማ ላይ ነው ያለነው። ኢቭን እኛ ህሊናችንን ብንስድ መንግስት ህክምና ተቋማት ወይንም የህክምና ኤክስፐርቶች እንዳያዩንና በግል ሐኪሞቻችን ብቻ እንድንታይ ነበር ጥያቄ ያቀረቡት። በዚህ መሰረት የፌዴራሉ ከፍተኛ ፍርድ ቤት በሰጠው ትዕዛዝ ትዕዛዝ በጠየቁት መሰረት በግል የህክምና ባለሙያዎች ብቻ እንዲታዩ ብሎ ትዕዛዝ ሰጥቷል። ይህንንም ለማረሚያ ቤት አስተዳደር ትዕዛዝ ሰጥቶ ይህን እንዲያስፈጽም ታዞ የፍርድ ቤት ትዕዛዝ ጥሷል ነው።
እነ ጀዋር ሲራጅ መሐመድን ጨምሮ 20 ሰዎች መንግስት በኦሮሞ ፖለቲካ ድርጅቶች ላይ እያደረገ ያለው ወከባ የድርጅቶቹ ጽህፈት ቤት መዝጋትና አባላቶቹን አለ አግባብ ማሰር እንዲቆም በማለት የረሃብ አድማውን መጀመራቸው ይታወሳል። የቀረበውን ስሞታ በተመለከተ ከኢትዮጵያ ማረሚያ ቤቶች ኮሚሽን መልስ ለማግኘት የተቋሙን ህዝብ ግንኙነት ኃላፊ ቀጠሮ ቢሰጡንም መልሰን ልናገኛቸው ብንሞክርም ስልክ ሊያነሱ አልቻሉም። ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ።
አመሰግናለሁ ሙክታር። ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ዛሬ ጠዋት በተፈጸመ የአጥፍቶ ጠፊ ፍንዳታ የአንድ ሰው ሕይወት መጥፋቱና ቢያንስ 7 ሰዎች መቁሰላቸው ተዘግቧል። በፈንጂ የታጨቀች ተሽከርካሪ ይዞ የፍተሻ ኬላ በኃይል ለማለፍ በሞከረ ግለሰብ ላይ ጸጥታ አስከባሪዎቹ ተኩስ መክፈታቸውና ተኩሱን ተከትሎ በደረሰው ፍንዳታ በሰው ላይ ከተከተለው ጉዳት በተጨማሪ ከ10 በላይ መኪኖች መቃጠላቸው ተነግሯል። ፍንዳታው የደረሰው በሀገሪቱ ፓርላማና በፕሬዝደንቱ ቤተ መንግስት አቅራቢያ መሆኑም ታውቋል። ለጥቃቱ ኃላፊነት የወሰደ የለም። በዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ ላይ የተወካዮች ምክር ቤቱ የህግ መምሪያ የመሰረተው ክስ ሂደት 5ኛ ቀን በህግ መወሰኛው ዛሬ ተጀምሯል። የምስክሮች ቃል እንዲደመጥ የሁለቱም ወገን ተሟጋቾች ጥያቄ አላቀረቡም። ከዛሬው የ5ኛ ቀን ማለዳ ስርዓት በኋላ ትራምፕ በተከሰሱበት ህይወት የጠፋበት ሁከት የማነሳሳት አድራጎት ጥፋተኛ መሆን አለመሆናቸውን ለመበየን በዲሞክራቲክ እንደራሴዎቹ የበላይነት የተያዘውና ሪፐብሊካኑና ዲሞክራቲኮቹ እኩል መቀመጫ በያዙበት የህግ መወሰኛ ድምፅ ይሰጣል። ትናንት መከራከሪያቸውን አቅርበው ትራምፕ በነጻ እንዲሰናበቱ የጠየቁት ጠበቆቻቸው የፍርዱን ሂደት በፖለቲካ የተነሳሳና ህገ ወጥም ነው ብለዋል። ጠበቆቹ መሟገቻቸውን ለሴኔቱ ለማሰማት 16 ሰዓታት ተመድበውላቸው የነበረ ቢሆንም እነርሱ ግን በሶስት ሰዓታት ውስጥ አጠናቀውታል። ጠበቆቹ መከራከሪያቸውን አቅርበው ከጨረሱ በኋላ ከሴናተሮቹ ለተነሱ ጥያቄዎች ሁለቱም ወገኖች መልሶችና ማብራሪያዎችን ሰጥተዋል። ሴኔቱ በትናንትናው ውለው ማጠናቀቂያ በምክር ቤቱ ላይ ሁከቱ በተፈጸመ ዕለት የጀግንነት ተግባር ፈጽመዋል ላሏቸው የፖሊስ መኮንን ዩጂን ጉድማን የተወካዮች ምክር ቤቱን የወርቅ ሜዳሊያ ሸልሟል። ኢትዮጵያ ውስጥ በኮቪድ-19 ምክንያት የሞተው ሰው ቁጥር 2,181,000 መድረሱን የጤና ሚኒስቴር ማምሻውን አስታውቋል። 270 ሰዎች አሁንም በጽኑ ህመም ላይ የሚገኙ ሲሆን እስካሁን ለ2,040,090 ሰው የላብራቶሪ ምርመራ ተደርጎ 145,704 ሰው ለቫይረሱ መጋለጡ ተረጋግጧል። ይህ በእንዲህ እንዳለ አዲሱ ኮሮና ቫይረስ ውሃን ከተማ ውስጥ በተቀሰቀሰ ሰሞን የነበሩ 174 ሰዎችን መረጃዎች ቻይና እስካሁን እንዳልሰጠቻቸው በመግለጽ የዓለም የጤና ድርጅት የላከው የባለሙያዎች ቡድን አባላት ቅሬታ አሰምተዋል። በዓለም ዙሪያ እስካሁን 108 ሚሊዮን ሰው ያዳረሰው ኮሮና ቫይረስ በመስፋፋቱ መቀጠሉን የጃንስ ሆፕኪንስ የኮሮና ቫይረስ መረጃ ማዕከል ገልጿል። በቫይረሱ መስፋፋት በዓለም ቀዳሚዋ በሆነችው ዩናይትድ ስቴትስ ከ27 ሚሊዮን በላይ ሰው መጋለጡን ማዕከሉ አመልክቷል። የተከበራችሁ አድማጮች፣ የዜናው ሰዓት አበቃ። ለቀሪ ዝግጅቶች ወደ ጽዮን ልመልሳችሁ። አብራችሁን ቆዩ።
የምታዳምጡት በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የቅዳሜ የካቲት 6/2013 ዓ.ም ዝግጅታችንን ነው። ዝግጅቶቻችንን በዌብሳይታችን amharic.voanews.com በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። አሁን ወደ ቀደመው ዘገባችን እንለፍ። ግሎባል አሊያንስ ከሌሎች የሰብአዊ መብት ማህበራትና የኢትዮጵያ ቀይ መስቀል ጋር በመሆን ለትግራይና ለመተከል ተጎጂዎች እርዳታ ለማሰባሰብ የሚደረገው ርብርብ ኢትዮጵያ ውስጥ እየተለመደ የመጣውን የተቸገሩ ሰዎችን ለመርዳት በማንነትና በብሔር የመቧደን እንቅስቃሴ የመቀየር ዓላማ እንዳለው የድርጅቱ ዲሬክተር አርቲስት ታማኝ በየነ ለአሜሪካ ድምጽ ገልጿል። በአጠቃላይ ኢትዮጵያ ውስጥ ያለውን ችግር በቀላሉ በእርዳታ ብቻ እንደ እንደማይፈታ የሚናገረው ታማኝ በየነ እርዳታ ማሰባሰቡ ቢያንስ አንደኛውን አለውልህ የሚል ስሜት መፍጠሪያ ነው ያለ ሲሆን ይህ ሐሳብ ተቀባይነት አግኝቶ ሰዎች ከአንድ የታሸገ ፓስታ ጀምሮ ያላቸውን በማዋጣት ላይ መሆናቸውን ገልጿል። አርቲስት ታማኝ በየነን ያነጋገረችው ስመኝሽ የቆየናት ወደ ቃለ ምልልሱ
ዛሬ ተገናኘ ነው። ግሎባል አሊያንስ እና ሌሎች ደግሞ በሰባዊ መብት ዙሪያ የሚሰሩ ማህበሮች አንድ ላይ በመሆን በትግራይና በመተከል እርዳታ ለሚፈልጉ ወገኖች እርዳታ እያሰባሰባችሁ በመሆኑ ነውና እስኪ ይሄንን እርዳታ ማሰባሰብ ስራና እንዴት እንደጀመራችሁ ንገረኝ።
ግሎባል አሊያንስ ባለፉት 8 አመታት በኢትዮጵያ ጉዳይ ዙሪያ ብዙ እንንቀሳቀስ ነበር። የተቸገሩ የተጎዱ በመንግስትም በተፈጥሮም በተለያየ ምክንያት ጉዳት ለደረሰባቸው ወገኖች እርዳታ እናሰባስብና እንረዳለን። እና በዚህ ዙሪያ ብዙ አድርገናል። አሁን ሁሉንም ለመጥቀስ ጊዜው ስለማይበቃ በተለይ በቅርብ ጊዜ ውስጥ በተለይ ይሄ ኮሮና የሚባለው ነገር ከመጣ በኋላ በተለያዩ የኢትዮጵያ ክልሎች ደግሞ በተፈጠሩ ግጭቶች የተለያየ እርዳታ ለማድረግ ሞክረናል። በተለይ በቤንሻንጉል ጉሙዝ እንደዚሁም በኦሮሚያ ክልል አርቲስት አጫሉ ከሞተ በኋላ በተፈጠረው ግጭት፣ ከዛ በኋላ ደግሞ በውጭ በሊባኖስ የሚኖሩ ኢትዮጵያውያን በዚህ በተፈጠረው የኮሮና ቫይረስ የስራ እድል የማጣትና ሰራተኞችን ወደ ሜዳ የመበተን ሁኔታ ተፈጥሮብን እነሱን ቦታ ለማስያዝ ስንሯሯጥ፣ አፋር ላይ ደግሞ የጎርፍ መጥለቅለቅ ተፈጠረ። ከዛ በኋላ ደግሞ እንዳልኩት በኦሮሚያ አካባቢ በርካታ ኢትዮጵያውያን በማንነታቸው ተገደሉ። እነሱን ለማድረግ እርዳታ እንዲህ አይነት ውጥረት ውስጥ እያለን ነው የዚህ የመተከልና እንደገና ደግሞ በትግራይ ሌላ ችግር ተፈጠረ። ይህንን እንግዲህ እንደ አቅማችን የኛ የገቢ ምንጭና ዋናው መንገዳችን ህዝቡን መለመንና የተገኘውን ገንዘብ አሰባስበን ለየቦታው ማድረስ ነው። አላማችንና አቅማችን ይሄ ነው። ይህንን ለማድረግ ጥረት በምናደርግበት ሁኔታ ውስጥ ነው የነበር ነው። እኔ ደግሞ በአጋጣሚ ቤተሰብ ለመጠየቅ መጥቼ ሁኔታዎቹ በጣም ከባድ እንደሆኑ ስረዳ፣ እዚህ አካባቢ ደግሞ ሁሉም በየአቅማቸው ሊያደርጉ የሚችሉትን ነገር እየተሯሯጡ ስለነበር ሲያብረን እንስራ በሚል ተሰባሰብንና አንድ ያሳሰበን ነገር በግሎባል አሊያንስ ምንድን ነው በኢትዮጵያ ውስጥ ችግር ሲፈጠር ብዙ ጊዜ ድሉን ለውጭ ሀገር እንደነ ካናዳ፣ እንደ አሜሪካ መንግስት ወይ እንደ አውሮፓ ዩኒየን እርዱን የሚለውን ለነሱ ትቶ ባለቤትነት የማጣት ይሄ ኢትዮጵያ ውስጥ የሚፈጠረውን ችግር ደግሞ እንደየብሔሩ ለክቶ ባለብሔሩ ይወጣ አይነት ስሜት ስላየን ኖ ግዴታ አለብን የሚል መንፈስ ለመፍጠር ተሰባስበን እንደ ዜጋ እኛ ኃላፊነት አለብን ብለን ለህዝቡ ጥሪ ለማድረግ ነው የተሰባሰብ ነው። በዚህ መሀል እንግዲህ እኔ 2-3 አይነት ካባ አለኝ። አንደኛ የኪነት ቦሶ ነው። ሁለተኛ በፖለቲካ እምነቴ ደግሞ የኢትዮጵያ መንግስት በአቅሜ እቃወማለሁ። ጥሩ አይደለም እላለሁ። ይሄ ደግሞ ላለፉት 30 አመታት ኢትዮጵያን ይመራ የነበረው በህዋት የሚመራው መንግስትን እቃወም ነበረ እና አሁን ዛሬ ይህን ሳደርግ ደግሞ አንዳንዶች እንዴ ስትቃወመ የነበረውን እንዴት ትረዳለህ የሚል ጥያቄ ያስሰዋል። ዞሮ ዞሮ እያንዳንዱ ዜጋ ከውጭ ሳይሆን ከውስጥ እኔ እንደ ዜጋ ዜጎች ላይ ለደረሰው ችግር ምንድን ነው የማደርገው፣ የእኔ ግዴታ ምንድን ነው ብሎ እንዲጠይቅ ለማድረግ ተሰባስበን የጀመርነው ሀሳብ ነው ለማለት ነው።
አንዳንዶቹን ነጥቦች ወደኋላ በጥያቄ መለስባቸዋለሁ። እንግዲህ አሁን የጎፈንድሚ ፔጁን ሳየው በ2-3 ቀን ውስጥ ከ95,000 የአሜሪካ ዶላር በላይ ተሰብስቧል። ታርጌታችሁ 100,000 ነበረ እና የሀገር ውስጥ እርዳታ አሰባሰብስ ምን ይመስላል? የገንዘብ ድጋፉ ምን ያክል እንደደረሰ የሚታወቅ ነገር አለ?
ትልቁ ነገር ከገንዘብ በላይ አሁን እኛ የምናስበው ይህንን አሁን አንቺ እኔን ስጠይቅኝ የሚያዳምጡ ሰዎች ወይም በተለያየ ሚዲያ የሚመለከቱ ሰዎች ምን እያወሩ ነው ብሎ አዳምጦ ኦ እንዲል ሳይሆን እኔ ምን አደረኩ እንዲል የመፈለግ ነው። ምክንያቱም ትግራይ ውስጥ የሚያለቅሱ የተቸገሩ የተከፉ ሰዎች አሉ። መተከል ውስጥ በተመሳሳይ በነገራችን ላይ በመላው ኢትዮጵያ እንዲህ አይነት ችግር አለ። ይሄንን ግን የሚያሰብነው ሁለቱን እንደ ቃል ኪዳን ያንተ ችግር የኔ ነው የሚል መንፈስ ለመፍጠር ስለሆነ ሁላችሁም በኢትዮጵያ ውስጥ ጎዳና ተዳዳሪ ሊሆን ይችላል፣ አቅም የሌለው ሊሆን ይችላል፣ 5 ብር አያጣም የሚል እምነት አለ። ምንድን ነው ምን አደረግ ሲባል ያው 5 ብር ሰጥቻለሁ እንዴ ይሄ እኮ የኔ ግዴታ ነው እንዴ እንጂ አንዳንዴ አሁን ያለውን አገር ቤት ያለውን ነው ታገውች ሳይው ትግራይ ችግር የትግራይ ያማራ ችግር ያማራ የኦሮሞ ችግር እንዴ አይነ መንፈስ ይሄን መስበር ነው እንደ ዜጋ እንደ ሰው ግዴታ አለብኝ የሚለውን ለመፍጠር ስለሆነ ባለፉት 2 ቀናት ይሄን ከተናገርን ጀምሮ መኮሮኒ ዱቄት የህፃናት ምግብ የሴቶች የተፈጠሩትን መከለክ የተለያየ ነገር እየተረከሙ ነው። በተጨማሪ ደግሞ ኢትዮጵያ ብሔራዊ ባንክ የጀመረው ገንዘብ እየገባ ነው። ጥሩ እንቅስቃሴ ያየ ነው። አሁን ግን ከህዝቡ በደረሰን ጥቆማ የግል ባንኮች ብዙዎቹ ሰዎች በሞባይላቸው ትራንስፈር ማድረግ የሚችሉት በግል ባንኮችም ሲጨምሩ ነው ስላሉን እሱን ወደ 8 የሚሆኑ የግል ባንኮችንም አነጋግረን አካውንት ተከፍቶ በቀይ መስቀል ስኑ ያለን በጣም ጥሩ እንቅስቃሴ ነው ያለው። ይሄ እንግዲህ የሀገር ውስጥ ነው። የውጭ ሀገሩ ላለፉት 7 አመታት 8 አመታት የጠየቅነው ሁሉ ሲያደርግ ነበር እንዳልሽው 95 ደርሷል። ግባችን ገና ሰፊ ነው። ይሄ መነሻው ነው 100 ያለው ግን እናሰፋዋለን ይከተላል። አገር ቤትም ያለው እየተንቀሳቀሰ ነው። የሚዲያ እድል ሲኖርን የደረስንበትን እያንዳንዱ እንቅስቃሴ እና ወቃለን ግን በጥሩ ሁኔታ ላይ ነው ያለው።
በሀገር ውስጥ በባንክ በኩል የሚሰበሰበው ገንዘብ በቀይ መስቀል ማህበር ስም እንደተከፈተ ገልጻቸዋልና ይሄ የሆነበት ምክንያት እርዳታው የሚከፋፈለው በቀይ መስቀል አማካኝነት ስለሆነ ነው ወይስ ምክንያት አለው?
ምክንያቱም እንደነው መሰለሽ በተለምዶ በህብረተሰባችን ውስጥ ብዙ አጨቃጫቂ ነገሮች አሉ በገንዘብ ጉዳይ ላይ እንደዚህ ያረጋው ከሌበለው ወሰዱት እንዲህ አይነት ነገር አለ። ይሄ እኔንም ይመለከታል ማለት እኔም በውጭ ሀገር እንደዚህ ብዙ ግሎባል ላይንስ እናሰባሰብ ታማኝ ብሩን በላው እንደዚህ የሚል ነገር አለ። እኛ ኒውትራል የሆነ አሁን የግሎባል ላይንስ ባንክ አካውንት አለን ግን ይሄ በህግ በመንግስት የተፈቀደ ላይሰንስ ለማውጣት ፕሮሰስ ላይ ስለሆን ላይሰንሱን ሳናገኝ ይሄንን ማድረግ ስለማንችል ከዚህ በፊት ለቀይ መስቀልም ሆነ ለቤንሻንጉል ከቀይ መስቀል ጋር ስለሰራን እነሱ ደግሞ ህጋዊ ቁና ያላቸውና ኒውትራል የሆኑ የመንግስትም የሌላም አካል ስላልሆኑ ከነሱ ጋር ከኛ ጋር አብረው የሚሰሩት የተለያዩ የበጎ ፈቃድ ድርጅቶች ያሉባቸው ተነጋግረን ሁላችን የምንወስነውን የሚያስፈጽም ስለሆነ እንደ ኒውትራል ቦዲ ስለወሰድ ነው በቀይ መስቀል አካውንት እንዲገባ አድርገናል። ያ ከሆነ በኋላ ግን እያንዳንዷ ሳንቲም ብር ሁሉም ነገር ህዝቡ እንዲያውቀው በማድረግ ምክንያቱም በእኛ ውስጥም የበጎ ፍቃድ የኪነጥበብና የጋዜጠኞች ማህበር አባሎችም ስላሉ ያን ለማድረግ ገለልተኛ የሆነ ድርጅት ስለሆነ እሱን የመረጥ ነው። ለዚህ
እርዳታ የማሰባሰብ ስራ ስትጀምሩ በትግራይም ይሁን በመተከል ያለውን የጉዳት መጠን የእርዳታ ፈላጊ ሰው ቁጥር በትክክል አውቃችሁ በዛ መሰረት ነው ወይስ በምን መልኩ ነው እያሰባሰባችሁ ያላችሁ?
ታርጌታችን በእውነት ነው ምለው እንደሆነ እኔ ለሚሰሙ ላንቺም ልገልጸው መፈልገው ኢትዮጵያ ውስጥ በአጠቃላይ ያለውን ችግር የዓለም መንግስታት እና አገሮች ተሰብስበው እንኳን ቢረዱን መንፈታው አይደለም ሰፊ ነው። የኛ ዓላማ ምንድነው? ይሄ ከጊዜ በኋላ የመጣ በፖለቲካ መዋቅሩ በህገ መንግስቱ ምክንያት የኦሮሞ ችግር የኦሮሞ ነው የትግራይ ችግር የትግራይ ነው የሚለው መንፈስ ለመስበርና እኔ ይመለከተኛል የሚል ነገር ለመፍጠር ነው እንጂ እኛ ምን ሰበስበው ገንዘብ ይሄን ችግር ይለውጣል በሚል አይደለም። ትልቁም ዜጋ እንደ ዜጋ ምን ያረገ ነው? አሁን ብዙ ጊዜ የካናዳ ስንዴ ይባላል ለካናዳ ሰጥቶ ዜጋው ባለ ጉዳዩ ዝም ማለት ይሄን መስፈርና ያንተ ችግር የኔ ችግር ነው ለማለት ነው ትልልቁ ለህዝቡ ማስተላለፍ ምን ፈልገው መልእክት የለማድረግ ነው ጥረት ምናደርገው። ግን አሁን ባለው ሁኔታ በሁሉም አቅጣጫ ሰው ግዴታውን እንዲወጣ እንጠይቃለን። ተቸገሩ ሰዎች ሊደርስ የሚችለውን ነገር እናሰባስባለን። በነገራችን ላይ ይሄን በማድረጋችን የሚቃወሙንም አሉ። ግን የአንድ ሰው የአንድ እናት እንባ የአንድ ህፃን ጉሮሮ ማርጠብ መቻል ነው የኛ አላማና በዚህ መልክ ነው እየተንቀሳቀስን ያለን።
ቁሳቁስ እርዳታዎችንም እያሰባሰባችሁ ነው በጣይቱ ሆቴል ውስጥና በቀይ መስቀል ማህበር ግቢ ካልተሳሳትኩኝና እስካሁን ያገኛችሁት ያላችሁት ምላሽ ምን ይመስላል?
በጣም ጥሩ ምላሽ ነው። የሚገርምሽ እኔ አሁን እንደዚህ አይነት ልምድ በአገር ቤት አልነበረኝምና ልብ የሚነካ ነው። አንድ ታሰረ ፓስታ ይዞ የሚመጣል፣ የህፃናት ምግብ በእጁ አቅፎ ይዞ የሚመጣል፣ አንድ ትራክ ሙሉ ሩዝ ምናምን ይዞ የሚመጣል። እኔ መቼም እኔ ከሀያ ምናምን አመት በላይ ውጭ ሀገር ኖር ያለው ስሜት የሚነካ እንዲህ አይነት ነገር አይቻላቅም። በሚችለው አቅም እያያዘ እየመጣ ይችል ልስጥ ነው የሚለን እና ሁለት ቀናችን ነው ገና። አሁን በተለይ የስራ ቅዳሜና ወር ሲመጣ በጣም በሰፊው ተዘጋጁ እያሉን ነው። ከህዝቡ እያየ ነው ያለው ስሜት በጣም የሚያበረታታ ነው። በተለይ ደግሞ ሚዲያዎቹ በየቀኑ ያለውን እንቅስቃሴ ለህዝቡ እንዲያሳውቅልን ጥሪ አድርገናል። እሱ ከተደረገ ከሚገባው በላይ የተሳካ ነገር እናደርጋለን ብዬ አስባለሁ።
እስከ መቼ ይቀጥላል ይሄ የማሰባሰብ ሂደት? እና ደግሞ በትክክል በትግራይና በመተከል ውስጥ ለተጎዳው ህብረተሰብ እንዴት ነው የሚደርሰው?
የብዙ ጥያቄ ነው። እኛ አሁንም እያልን ያለ ነው። አሁን ለምሳሌ መንግስት የራሱ የፖለቲካ እምነትና አካሄድ አለው፣ ሌላው እንደዚያ። እኛ እንዲህ አይነት እምነት የለንም። ቀደም ሲል እንደነገርኩሽ እኔ ራሴ እንደ ታማኝ እንደ አንድ ዜጋ የፖለቲካ እምነት አለ። እዚህ ውስጥ ግን ይሄ ቦታ የለው። የምናደርገው የተራበ የተጠማ የተቸገረ ያለቀሰ የከፋውን አይዞህ እኔ ወንድም እኔ እህትህ እያለን ምንም አትሆኑም የሚል መንፈስ ለመፍጠር ነው እና ይሄን ለማድረግ እንቅፋት ቢገጥመንም እንቅፋቱን ለህዝቡ እያሳወቅ እናደርጋለን እና በትክክል ይደርሳል። የስ ሌላ ኢንትረስት የለንም፣ ሌላ የፖለቲካ ግብ የለንም። እንዳልኩሽ እኔ ለምሳሌ መንግስት ስቃወም ነው የኖርኩ። በተለይም ደግሞ ትግራይን ያስተዳድረ የነበረ ህወሓት የሚባለውን ቡድን በጣም ስቃወም ነው የኖርኩ። ናሆናናቸው ግራ ይገባቸዋል። ለምን ትግራይን ያስተዳድረ የነበረውን ቡድንና የትግራይን ህዝብ አንድ አድርጎ የማየት መንፈስ ነው። አንተ እንዲህ ስትል ኖርክ አሁን ምን አገባ ይላሉ። ይሄን ለሚሉ ሰዎች እናንተ ምን አገባችሁ ብላቸው። ምክንያቱም ኢትዮጵያ የሚባለው ሀገር ሁሉ ሀገር ነው፣ ሁሉ ዜጋ ሁላችን ነው፣ ሁላችንም የሁሉ ነን እና በፖለቲካ እምነቴ የፈለግኩትን ልል እችላለሁ። እንደ ሰብአዊ ደግሞ የቸገረውን የመርዳት ግዴታ አለብኝ እና በዚህ መንፈስ ነው የምንንቀሳቀሰው እና እኛ በቅልብ አስበን የምናደርገው ይህንን ነው። ለዚህ እንቅፋት የሚሆን የመንግስት ይሆን የድርጅት ይሆን የፖለቲካ ፓርቲ ይሆን እንቅፋት ካለ በአደባባይ ለህዝቡ እናሳውቃለን።
በዚህ በእርዳታ አሰጣጥ አደራረስ ዙሪያ ደግሞ ሌላ የሚነሳው ጥያቄ ምንድን ነው? በተለይ በመቀሌና በአካባቢው ብቻ ነው እርዳታ የተወሰነው። በደህንነት ስጋት ምክንያት ሌላው በተለይ በትግራይ አካባቢ ራቅ ያሉ ቦታዎች እየደረሰ አይደለም የሚሉ ቅሬታዎች ብዙ በተለይ ማህበራዊ ሚዲያ ላይ የሚንሸራሸራሉ እና እንዲህ አይነት ነገሮች እንዳይደርሱ ሁሉም አካባቢ ተደራሽ እንዲሆን የምታደርጉበት መንገድ አለ?
ልክ እንዳንችን የምሰማለሁ። አልጀመርንም እኮ ገና፣ አልሄድንም፣ አናቅም። የሚገጥመንን ነገር ስናይ እንናገራለን። አሁን የምንለው ምንድን ነው? ምንም ይሁን ምን እስኪ ያላችሁን ስጡ፣ አምጡ። እንደ ዜጋ ምን አደረጋችሁ? አንተ ምን አረግ? ይሄን የምታዳምጠው ሰውዬ፣ ይሄን የሰማሽ እህቴ ምን አርገሻል? ኑ አርጉና ይዘን ስንሄድ እዚህ ጋር አትሄዱም፣ መቀሌ ብቻ ነው። ከዛ በታች አደጋ ላቅ ምን እንዳለ እንሞክርና ችግሩ ሲገጥመን ይፋ እናደርጋለን። አሁን ግን ገና ችግር ይገጥመናልና ዳታ እንሰብስብ ማለት አይቻልም። በዚህ መልክ ነው የምናደርገው እና እውነት ለመናገር እንዳልኩሽ ለእኔ እኮ በግል ጉዳይ ነው የመጣሁት፣ ግን ይህን ችግር እያየሁ ማለፍ አልችልም በሚል ነው ይሄ ጉዳይ ያሳሰባቸው ሰዎች ጋር ተመካክረን የሆነ ነገር እናርግ እያልን ያለ ነው እና ችግሩ ካለ ችግሩ የሚፈታበትን መንገድ እንጠይቃለን፣ መንግስትን እንጠይቃለን። እዛ ቦታ ሄደን ማድረስ እንፈልጋለን ስንል ኖ አትችሉም፣ ወይም ደግሞ እዚህ አደጋ ያን በሂደት ነው የምናየው። አሁን ግን አላውቅም። አሁን የምንለው ሁሉም ዜጋ የቸገረውን ሁሉ የመርዳት ግዴታ አለብን የኛ መፈክር።
ሌላ እንግዲህ በሶሻል ሚዲያ ላይ ያሰራጫቸው ቪዲዮዎች ላይ እንዳየሁት በርካታ ወጣቶች በድንኳን ተከላ እና በተለያዩ ሁኔታዎች ሲሳተፉ አይቻለሁ እና ወጣቶች ያላቸው ተሳትፎ ከእናንተ ጋር በሚሰሩበት በጎ ፈቃደኞቹ ሁኔታ ምን ይመስላል? በምን መልኩ እየተሳተፉ ነው?
እኔ እንደው ምልሽ በጣም የገረመኝን ነገር እንደው አይዶንኖ ምን ያህል ጊዜው እንደሚበቃሽ እና እንደምታስተላልፊው አላውቅም። እኔ ኢትዮጵያ ስመጣ ያየሁት እና በጣም የሚገርመኝ ነገር መኪናዎቹ የብሔር ታርጋ አላቸው፣ ባንኮቹ የብሔር ታርጋ አላቸው። ሁሉ ነገር ብሔር ነው። በጣም ያማል። ለእኔ ማለት ነው እዚህ ለሚኖረው ስለለመደው ሰው ምናምን ኖርማል ሊሆን ይችላል። ለእኔ ግን በጣም የሚገርመኝ እንዴት እንዲህ ይሆናል እያልኩ ነው የማስበው። እና በዚህ አይነት ውጥንቁጡ በወጣ ሀገር ውስጥ ወጣቶቹ እንደ ሰው ለመርዳት እንደ ሰው ለማ አይኖ ብሔራቸውን ጠይቃቸውም አላውቅም ከኔ ጋር አብረው ዱቄት የሚሸከሙ ደስ ብሏቸው በቀይን ሳይ በጣም ነው መበረታታው እና ተስፋ አለን የምለው እነሱን ሳይ ነው። እና የወጣቶቹ ተሳትፎ እና አሁን ሀገሪቱ ውስጥ ካለው ሁኔታ እና ወጣቶቹ ላይ የማየው ነገር በፍጹም የሚገናኝ አይደለም። እና እንዲያውም አይዞን በርቱ፣ ተስፋ አለን፣ እንደ ሰው እንደ ዜጋ አብረን የምንኖርበት የምንቻቻልበት ከዚህ ከጥላቻ መንፈስ የምንወጣበት ጊዜ እየመጣ ነው የሚል መንፈስ ነው ያሳደሩብኝ። ና በጣም ጥሩ ነው ነው የምለው።
ይሄ እርዳታ አሰባሰቡ ሂደት እስከ መቼ ይቀጥላል? ና በምን መልኩ ነው ወደ ተግባር ደግሞ የምትሄዱት?
ወደ ተግባርማ ምንድን ነው አይቆምም። እኛ የመሰለን ትንሽ ነገር ሰብስበን እርዳታ ለማድረስ ነበር፣ ግን ከሰው ጋር እያየ ነው ያለ ነው መንፈስ የሚያበረታታ ነው። በቀጣይ የሚገርምሽ የህፃናት ቀን የምንለዋለን ህፃናቶች በራሳቸው አነሳሽነት መጥተው እርዳታ እንዲሰጡ ቤት ወላጆች የሚሰጡበት የመንግስት ሰራተኞች፣ አርቲስቶች፣ ስፖርተኞች፣ ሚኒስትሮች፣ የክልል መሪዎች፣ የጠቅላይ ሚኒስትሩ ኦፊስ ሰራተኞች እና ራሳቸው ጠቅላይ ሚኒስትሩ፣ ሌላውም የሰራዊቱ አባሎች ሁሉንም በቀን በቀን እየከፈሉ ምን አደረጋችሁ እንደ ዜጋ ምን አስተዋጽኦ አድርጋችኋል የሚል ነገር ለማድረግ እየሞከርን ነው እና የሚቆም አይደለም ይሄ። እንዲያውም ይሄ መንፈስ ሳይቆም ምን ያደረግ ሲባል እንዲያደርግ ያለው እንዲል እንጂ እኔን አይመለከት የሚለውን መንፈስ ለማጥፋት ጥረት የምናደርግበት መንፈስ ነው እና መቼ ይቆማል አላውቀውም፣ ይቀጥላል ብዬ ነው የማስበው።
ምናልባት ወደ ሌሎች ክልሎች ቅድም ጠቅሰዋል፣ በየሁሉም ቦታ ላይ ብዙ ግጭቶች፣ ብዙ ተፈናቃዮች አሉ እና ሌሎችም አካባቢዎችን የማካተት እቅድ አላችሁ በቀጣይ?
በደንብ በደንብ። እንዲያውም ከኔ በስተቀር እኔ የምልሽ እንዳልኩሽ በግል ጉዳይ መጥቼ ቶሎ ነው የምመልሰው ብዬ ነው። አሁንም እኔ ያልቆያለሁ አላልኩም ነበር። በየክልሉ ለመሄድም ሀሳብ አለን። ለምሳሌ በሚቀጥለው ኦሮሚያ ክልል፣ እዛ አማራ ክልል፣ ሁሉም ክልሎች። እንደው ይህን ክልል ስል ለራሴ አፌ በጣም ለመናገር እየከበደው ነው። በየቦታው እየሄድን ኑ አምጡ ልንል ፕላን አለን። በሌላ በኩል አሁን ደግሞ በአይነት የምንሰበስበውን በመላ ኢትዮጵያ ያሉ የቀይ መስቀል ቅርንጫፎች እዛ እየሄደ ሰው ስኳር ሊሆን ይችላል፣ ፓስታ ሊሆን ይችላል፣ መኮሮኒ ሊሆን ይችላል፣ የህፃናት ምግብ ሊሆን ይችላል፣ ሴቶች የጤና መጠበቂያ ሊሆን ሁሉንም በየክልሉ እንዲሰጡ በየቦታው ጥሪ አድርገናል። እሱንም እናደርጋል እና እንደ እግዚአብሔር ፍቃድ ብዙ ለማድረግ ነው ሀሳባችን።
የግሎባል አሊያንስ ዳይሬክተር አርቲስት ታማኝ በየነ በትግራይና በመተከል ለተጎዱ ወገኖች እርዳታ ለማሰባሰብ እየተደረገ ባለው ጥረት ዙሪያ ማብራሪያ ስለሰጡን በአድማጮች ስም በጣም አመሰግናለሁ።
በጣም እግዜር ይስጥልኝ ስለሰጣችሁ።
ስምኝሽና እንግዳዋን አርቲስት አማኝን እናመሰግናለን። ወደ ተከታዩ ዘገባ እንለፍ። ኢትዮጵያ ውስጥ በሚሊዮኖች የሚቆጠር ገንዘብ ወጪ ሆኖባቸው የሚካሄዱ ምርምሮች የህዝቡን ኑሮ በማሻሻልም ሆነ የሀገሪቱን ችግር በዘላቂነት በመፍታት ያበረከቱት አስተዋጽኦ አነስተኛ ነው ሲል የከፍተኛ ትምህርት ስትራቴጂ ማዕከል አስታወቀ። ይህ የተገለጸው በወሎ ዩኒቨርሲቲ አስተናጋጅነት እየተካሄደ ባለው 9ኛው ዓመታዊ ብሔራዊ የምርምር ኮንፈረንስ ላይ ነው። ኢትዮጵያ ውስጥ በሚገኙ ዩኒቨርሲቲዎች ለሚደረጉ ምርምሮች በየዓመቱ በሚሊዮኖች የሚቆጠር ገንዘብ ወጪ ይደረጋል ተብሏል። መስፍን አራጌ ዘገባውን ያስደምጠናል።
የማዕከሉ ምክትል ዳይሬክተር ዶክተር ተስፋዬ ሞዬ ከአሜሪካ ድምጽ ሬዲዮ ጋር በነበራቸው ቆይታ በዩኒቨርሲቲዎች ውስጥ የሚደረጉ ምርምሮች ከችግሩ ስር ይልቅ ቅርንጫፉ ላይ በማተኮራቸው የመፍትሄው አካል አልሆኑም ይላሉ።
በአመዛኙ አካዳሚያዊ እውቀትን ከማስፋፋት ምናልባትም አዳዲስ እውቀትን ለማግኘት በሚያስችል መልኩ የሚካሄዱ እንጂ ከልማቱ ፍላጎትና ከመንግስት ከሚያካሄደው የልማት ስትራቴጂ ወይም ጥረቶች ጋር ተገናዝቦ ያንን ሊያፋጥኑ በሚችሉበት መንገድ አይደለም። ሰፋ አድርገን ስንመለከተው የኢትዮጵያ እድገት ወይም የኢኮኖሚና ማህበራዊ እንቅስቃሴ በጣም በብዙ ችግሮች የተያዘ የተተበተበ አይነት ነገር ነው። አሁን እኛ የምናያቸው ላይ በቀላሉ ሊታዩ የሚችሉ ችግሮችን የችግሮችን ቅርንጫፍ ነው። መሰረቱ ግን እታች የተደበቀ ነው እና በአሁኑ ወቅት የሚካሄደው ምርምር ለሌላው ሊታይ የማይችሉ የተደበቁ ግን ችግሩን ህይወት ሊሰጡ የሚችሉ ፋክተሮችን ፈልቅቆ አውጥቶ እነዛ ችግሮች እንዴት ነው ሊወገዱ የሚችሉት የሚለውን ብቁ የሆነ ውሳኔ መስጠት የሚያስችል ውጤት ያለው ጥረት ማካሄድ አለባቸው ነው።
እንደ ዶክተር ተስፋዬ ችግሮችን የማይፈቱ ምርምሮች ራሳቸው ሊመረመሩ፣ ውጤት የማያስገኙ ጥናቶች ራሳቸው ሊጠኑ ይገባቸዋል።
እየተካሄደ ያለው ምርምር የኢትዮጵያን የልማት ችግር የኢትዮጵያን ህዝብ ችግር መፍታት በሚችልበት መንገድ ነው ወይ እየተካሄደ ያለው? ችግሮቹን ፈልቅቆ አውጥቷል? ካልሆነ ለምንድን ነው ችግሩ ራሱ ጥናቱ ምርምሩ ራሱ በዚህ ደረጃ ላይ ሊበቃ ያልቻለው የሚል ጥናት ተካሄዶ በዚያ መልክ መቃኘት አለበት?
ይህ የምርምር ጉዳይ ዛሬ ተከሰተ አይደለም። ኢህአዴግ ከገባ ላለፉት 30 ዓመታት ደርግን በነበረባቸው 17 ዓመታት ከዚያም በንጉሱ ጊዜ ውስጥ የተለያዩ ምርምሮች ይካሄዳሉ። በእነዚህ የምርምር ሂደቶች ውስጥ ወይም በእነዚህ ዓመታት ጉዞ ውስጥ ምርምሮቹ መሬት ወርደው ለውጥ ማምጣት አልቻሉም። እርሶም እንደገለጹት ሁልጊዜ ምርምር መለወጥ አልቻለም እየተባለ መዘለቅስ ይቻላል?
አይቻልም። ለዚህም ነው አሁን በኢትዮጵያ ዩኒቨርሲቲዎች የሚካሄደው ምርምር ራሱ መመርመርም ያልኩበት ዋናው ምክንያት እንደ ቁልፍ ጉዳይ ያነሳውበት ምክንያት ልክ የምርምሩ ችግር መፍታት አልቻለም የምንለውን ያህል የምርምሩ ችግር ራሱ ተፈልቅቆ መውጣት አለበት። ለምንድን ነው ምርምሩ ውጤት ያስገኝ ያልቻለው? ለምንድን ነው ምርምሩ ከልማቱ ጋር ሊቀናጅ ያልቻለው? አንዳንድ ምርምሮች እኮ ኢኮኖሚውን ሊደግፉ የሚችሉ ብቃት ኖሯቸውም የተቀመጡ አሉ፣ ሳይታወቁ በየሸልፉ ላይ። እነዛ ምርምሮች ራሳቸው ሊታወቁ ያልቻሉበት ምክንያት ምንድን ነው የሚል ትልቅ ሀገራዊ ምርምር ተካሄዱ የመንግስትን የምርምር አቅጣጫ ሁሉ የሚቀይር ነገር መምጣት አለበት እንጂ እንደዚህ እያል ምርምሩ እንዲህ አላደረገም፣ እነዚህ ችግሮች ድሮም ነበሩ አሁንም አሉ እያለ እየዘፈንላቸው የምንሄድ ከሆነ በቃ አብረውን ይኖራሉ፣ ቁራኛ ሆኑ ማለት ነው።
ከፍተኛ የትምህርት ተቋማቱ ምርምራቸውን በመንግስት ከተዋቀሩ ተቋማት ጋር አቀናጅተው አለመስራታቸውም ሌላው በግድፈት የተነሳ ነጥብ ነው።
ዩኒቨርሲቲዎች የሪሰርችና የምርምር ተቋማት ናቸው። ሴክተር ሚኒስትሮች ደግሞ የልማቱ ባለቤቶች ናቸው፣ የችግሩ ባለቤቶች ናቸው። እነዚህ ሁለቱ ተቀራርቦ የማይሰሩ ከሆነ ችግር አይፈታም። ችግር ፈች እንኳ የሆነ ነገር ጥናት ምርምር ተሰራ ቢባል ሴክተር ሚኒስትሩ አያውቀውም። ፕላስ ችግር ፈችም አይሆንም ዩኒቨርሲቲ ብቻ። ምክንያቱም በአፈጻጸም በአመራርና በአሰራር ያሉ ተጨባጭ ችግሮችን ተመራማሪው ሊደርስበት አይችልም። ዲፈረንሺዬሽኑ በሚሰራበት ጊዜ አንዱ ትልቁ ኮምፖነንት ምንድን ነው? ሴክተር ሚኒስትሪዎች ኦውን ያድርጓቸው፣ መሳተፍ ብቻ አይደለም በባለቤትነት መያዝ መቻል አለባቸው። እነሱ ሳፖርት ማድረግ መቻል አለባቸው።
የምርምር ውጤቶች ውጤታማ ያልሆኑበትን ምክንያት ከትምህርት ፖሊሲው ጋር የሚያቆራኙ ወገኖች አልጠፉም። እነዚህ አካላት የተሻለ የትምህርት ፖሊሲ በሌለበት ሀገር ዜጎቿን የሚጠቅም ምርምር እንዴት ማድረግ ይቻላል ሲሉም ይጠይቃሉ። በሌላ በኩል ተቺዎቹ ፖሊሲዎችን በጅምላ ከመፈረጅ ባለፈ ችግሮቻቸውን ነቅሰው መፍትሄዎችን በማፈላለግ ረገድ ውስንነት አለባቸው ሲሉ ያስረዳሉ። ዶክተር ተስፋዬ
እንግዲህ አስቸጋሪ ነው ነገሮችን ወደ ፖሊሲው ወደ ስትራቴጂው የመግፋቱ ነገር። ሪሊ ያንን የሚሉ ሰዎች በ1986 መሰለኝ ፖሊሲ እንትን ያውቁታል ወይ ነው።
ይሄ ግን መረጃ ለእናንተ ደርስ
እንደ ወሬ እንሰማዋለን በተደራጀ መልክ ይችኛዋ የፖሊሲ ኤለመንት ክፍተት ስላለባት ነው፣ ይሄኛው ስትራቴጂ ፖሊሲ ኦብጀክቲቭን ሊያሳካ የማይችል በመሆኑ ነው፣ ወይም ይሄኛው ስትራቴጂ መኖር ሲገባው ስለሌለ ነው እነዚህ ችግሮች የተፈጠሩት የሚል በጥናት ላይ የተመሰረተና በመረጃ የተደገፈ አስተያየት አይቀርብልን።
በተልእኮም፣ በትኩረት መስክ፣ በተሞክሮ፣ በተሻለ አፈጻጸምና በሌሎች መስፈሪያዎች ዩኒቨርሲቲዎችን በመለየት ከነባሩ አሰራር እንዲላቀቁና የልህቀት ማዕከል እንዲሆኑ ስራዎች መጀመራቸው ታውቋል።
ዩኒቨርሲቲዎቻችን በሙሉ በአንድ መንገድ የሚሄዱ ከአንድ ምንጭ የተቀዱ የአንዱ ዩኒቨርሲቲ ግልባጮች ናቸው ነበሩ። እዚህ የምታየውን ነገር ሰፋ ባለመልኩ አዲስ አበባ ዩኒቨርሲቲ ልታየው ትችላለ፣ የጅማ ዩኒቨርሲቲ ልታየው ትችላለ። ስለዚህ ዳይቨርሲፋይድ አልሆኑ፣ ዝም ብሎ የጅምላ ጉዞ ነበረ። ከሪከለማቸው ፕሮግራማቸው አንዱ ከሌላው ይቀዳልና ተመሳሳይ አይነት ነበር። ስለዚህ ይህንን ችግር መቅረፍ የሚያስችል ጥናት አካሄደናል። ዩኒቨርሲቲዎችን በተልእኮና በትኩረት መስክ መለየት ጥናት ተካሂዷል። ስለዚህ አሁን ዩኒቨርሲቲዎቻችን እንደዛ አይነት የጅምላ ጉዞ ላይ እንዲሄዱ አይፈለግም። በዛ መልክ እየተደራጁ ናቸው ያሉት። አራት ካቴጎሪዎች አሉን፣ እንደውም ክላሲፋይድ የሆኑ ዩኒቨርሲቲዎች በአሁኑ ወቅት የተወሰኑት የምርምር ዩኒቨርሲቲዎች ናቸው። በምርምር ላይ ትኩረታቸውን አድርገው የሚሰሩ ሀይ ሌቭል፣ ምናልባትም ወደፊት ወርልድ ክላስ ሊሆኑ በሚችሉበት መንገድ የሚደራጁ፣ ሌሎቹ ደግሞ ኮምፕሬሄንሲቭ ወይም መማር ማስተማርና ምርምር እኩል መጠን የሚካሄድባቸው፣ ሶስተኛው ግሩፕ ደግሞ አፕላይድ ሳይንስ ስራው ከተግባር ከማርኬቱ ከኢንዱስትሪው ጋር የተቆራኘ ትምህርት የሚሰጥበት ትምህርትና ስልጠና የሚሰጥበት ነው። ሌሎቹ ደግሞ ስፔሻል ዩኒቨርሲቲ ብለን ያቋቋም ናቸው የተቋቋሙት አሁን የአዲስ አበባ ሳይንስና ቴክኖሎጂ፣ የአዳማ ሳይንስና ቴክኖሎጂ። እነዚህ ዩኒቨርሲቲዎች የየራሳቸው መስመርና ዋና ተልእኮ ኖሯቸው እንዲደራጁ ተደርጓል። አሁን ሪሰርች ዩኒቨርሲቲ የተባሉት 8 ነባር ዩኒቨርሲቲዎች ዋናው ትኩረታቸው ከሀገሪቱ ልማትም ጋር የተቀናጀ ዓለም አቀፋዊ ዕውቅና ያለው በዛ ስታንዳርድ ሊመራ የሚችል ምርምር ማካሄድ ነው። ነገር ግን ሁሉም ሪሰርች አዲስ ዕውቀት ከማግኘትና ከማስፋፋት በተጨማሪ ከሀገሪቱ ፍላጎት ጋር ተያይዞ የሀገሪቱ ፍላጎትን መሰረት አድርጎ ችግሮቹን ፈልቅቆ ከላይ የሸፈናቸውን አቧራ አራግፎ ስረ መሰረቱን ማውጣትና መንግስትን መምከር መቻል አለበት።
ዩኒቨርሲቲዎች የመንግስት ፖሊሲ አማካሪ መሆን ሲገባቸው ታዛቢ ሆነው ቆይተዋል። በፖለቲካው ገንተኝነትም ተጠልፈው የብዙሃኑን ጥቅም የሚያስከብር ስራ አልሰሩም የሚሉ አስተያየቶች በተለያዩ የውይይት መድረኮች ሲነሱ ቆይተዋል። ምርምሮቹ ከሚወጣባቸው በሚሊዮን የሚቆጠር ገንዘብ አንጻር ያበረከቱት አስተዋጽኦ ኢምንት መሆኑን በትምህርት ዘርፍ የተሰማሩ ምሁራን ይናገራሉ። በእነዚህና መሰል ጥያቄዎች የሚመለከተውን ፌዴራል ተቋም ለማግኘት ያደረግኩት ሙከራ ለዛሬው አልተሳካልኝም። በኮንፈረንሱ ከማዕከሉ የተገኙ ምሁራን የተለያዩ ጽሁፎች ያቀረቡ ሲሆን በአማራ ክልል የሚገኙ 10 ዩኒቨርሲቲዎች ተሳታፊ ሆነዋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
መስፍንን ለዘገባው እናመሰግናለን። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁን የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። ዝግጅታችንን ከራዲዮ በተጨማሪ በዌብሳይታችን amharic.voanews.com፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ 94.3 ላይ የምንገኛለን። ለሞባይል ስልኮቻችሁ፣ ታብሌቶች እና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። ለአስተያየታችሁ ደግሞ ተዘዋዋሪውን የስልክ መስመራችን 2022059942 የውስጥ መስመር 14 ነው። አስተያየቶቻችሁን በድምጽ በተቀረጸው መመሪያ መሰረት አኑሩ። በኢሜይል የምትጠቀሙ ደግሞ አድራሻችንን horn@voanews.com ታገኙታላችሁ። የምሽቱ የአየር ስርጭት ብርሃን ኃይሉ፣ ዋና አዘጋጅ ሰለሞን አባተ፣ እያስተናገድኳችሁ ያለሁት ደግሞ ጽዮን ግርማ ነኝ። ወደ ተከታዩ ዘገባ እንለፍ። ለታዳጊ ሀገሮች የሚሆን በቂ የኮቪድ-19 ክትባት መድኃኒት የማግኘቱና የማከፋፈሉ ተግባር አስቸጋሪ ሆኖ እንደሚቀጥል የጤና ጠበብት ገልጸዋል። ለችግሩ መፍትሄ ለማግኘት የጋራ ትብብር እንደሚያስፈልግም አስገንዝበዋል። ይህ ካልተደረገ ግን በዓለም ደረጃ የሰው ልጅ ጤንነት ላይ አደጋ ያደርሳል ማለታቸውን የአሜሪካ ድምጽ ዘጋቢ ማርያማ ዲያሎ ባጠናቀረችው ዘገባ ገልጻለች። አዳነች ፍስሐዬ ታቀርበዋለች።
ታዳጊ ሀገሮች ለኮቪድ-19 የክትባት መድኃኒት በቂ ተደራሽነት ካላገኙ የዓለም ኢኮኖሚ $9 ትሪሊዮን የሚሆን ገንዘብ እንደሚያጣ ጋቢ አላያንስ የተባለው ዝቅተኛ ገቢ ያላቸው ሀገሮች የክትባት ተደራሽነት እንዲያገኙ የሚጥረው ጥምረት ምክትል ዋና ስራ አስፈጻሚ አኑራዳ ጉፕታ ጠቁመዋል። የስትራቴጂና የዓለም አቀፍ ጥናቶች ማዕከል ባስተባበረው በቪዲዮ በተደረገው ውይይት እኩል የክትባት መድኃኒት ተደራሽነት ቢኖር በኢኮኖሚ ለበለጸጉት ሀገሮች ጠቃሚ እንደሚሆን ጉፕታ አስገንዝበዋል።
ጊዜ ወሳኝ ነው። ማዘግየቱ የዓለም አቀፉን ወረርሽኝ ዕድሜ ማራዘም ይሆናል። ይህም በዓለም ከባድ አንደምታ ያስከትላል። የወረርሽኙ መዛመት ሲባባስ የተለያዩ የወረርሽኝ አይነቶች ይከሰታሉ። ከክትባቱ ጋር የመላመድ ሁኔታም ሊኖር ይችላል። የበዛ ገንዘብ እንዲመደብ ይጠየቃል። የኢኮኖሚ ማገገም ጊዜ ሊራዘምም ይችላል። ከዛ ጋር ተያይዞ ለረሃብና ለሞት የሚዳረጉት ሰዎች ብዛት እየጨመረ ሊሄድ ይችላል።
በርካታ ዝቅተኛ ገቢ ያላቸው ሀገሮች የኮሮና ቫይረስ የክትባት መድኃኒት ለማግኘት እየታገሉ ባሉበት በአሁኑ ወቅት የበለጸጉት ሀገሮች በብዙ ሚሊዮኖች የሚቆጠር የክትባት መድኃኒት አከማችተው ህዝቦቻቸውን እየከተቡ ነው። የዓለም የጤና ድርጅትና አጋሮቹ ዝቅተኛ ገቢ ያላቸው ሀገሮች የኮቪድ-19 የክትባት መድኃኒት እንዲያገኙ የሚጥረውን ኮቫክስ የተባለውን ስብስብ ባለፈው ዓመት መሰረቱ። የኖርዌይ ጆን አን ረቲንገን ገንዘብ እንደሚያስፈልግ ያስረዳሉ።
$27 billion to fund this program for 2021.
ለያዝነው 2021 ዓመተ ምህረት የተዘጋጀውን ፕሮግራም ለማሳካት $27 ቢሊዮን እገዛ ያስፈልጋል። በጣም ብዙ ገንዘብ ነው። ነገር ግን እነዚያ ሀገሮች ለኢኮኖሚዎቻችን ጠቃሚ የሆነ የ12 ትሪሊዮን ዶላር የድጎማና የኢኮኖሚ ማነቃቂያ ገንዘብ ሲመድቡ እናስተውላለን። ስሌቱን ስናጤን ወደ 30 ቢሊዮን ዶላር ገደማ የሚሆነው ገንዘብ ለኢኮኖሚው ማነቃቂያ ከተመደበው ሩብ በመቶ ማለት ነው።
ዩናይትድ ስቴትስ 4 ቢሊዮን ዶላር ለመስጠት ቃል መግባቷን የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ከፍተኛ አማካሪ ጀረሚ ኮኒን ገልጸዋል።
It's very important to us as well that as we are going from sort of no commitment to COVAX to a very large commitment.
ለኛ ይህ በጣም ወሳኝ ነው። ለCOVAX ምንም አይነት እገዛ ካለማድረግ ተነስተን ይህን ያክል ገንዘብ ወደ ማዋጣት ደርሰናል። በዚያም ላይ ለCOVAX የሚያዋጡት ገንዘብ መጠን ከፍ እንዲል ከሌሎች ለጋሽ አገሮች ጋር እየተነጋገርን ነው። ብዙውን ጊዜ የሁሉም ደህንነት ሳይጠበቅ ማንንም ደና ሊሆን አይችልም እንላለን። ይህ ታዲያ ከመፈክርነት በላይ ነው። ዓለም አቀፍ ወረርሽኝን በሚመለከት ይህ የፖሊሲያችን ግብ መሆን አለበት።
የዓለም ባንኩ መሐመድ አሊ ፓት ደግሞ ከገንዘብ ማዋጣቱ ሌላ ዝግጅት ማድረግም ወሳኝ ነው ይላሉ።
Even countries that get to herd immunity with vaccination.
የክትባቱ መድኃኒት አውሮፕላን ማረፊያ ላይ ሲደርስ አይደለም ዝግጅት መጀመር ያለበት። የክትባቱ መድኃኒት ከመድረሱ በፊት ፖሊሲዎች መቀየስ አለባቸው። ክትባቱን የማዳረስ መለኪያ ፍትሃዊና አካታች መሆኑን ማረጋገጥ ግድ ይላል። መሰረተ ልማቱን፣ ሎጂስቲክስን፣ የማህበረሰቡ ተሳትፎን፣ የማቀፍ ደንብን የመሳሰሉት ነገሮች በቦታው መኖር ያለባቸው የክትባቱ መድኃኒት ከመግባቱ በፊት ነው።
ይህን ለማስገንዘብም ከአጋሮቻችን ጋር ብዙ ጥረቶች አድርገናል ብለዋል የዓለም ባንኩ መሐመድ አሊ ፓት።
ስድስተኛው ሀገራዊ ምርጫ ሰላማዊ፣ ነጻና ፍትሃዊ እንዲሆን ባለድርሻ አካላት ሁሉ የበኩላቸውን እንዲወጡ የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት ጥሪ አቀረበ። ከምርጫው በፊት ወደ ብሔራዊ መግባባት የሚያደርሱ ዝግጅቶች እንደሚከናወኑም ጠቁሟል። መለስካቸው አማሃ ዝርዝር አለው።
የምክር ቤቱ አመራር አባላት ዛሬ ረፋዱ ላይ በጠሩት ጋዜጣዊ ጉባኤ ነጻና ፍትሃዊ ምርጫ ለሰላምና ሀገራዊ መግባባት የሚል ርዕስ ያለው ጽሑፍ አስነብበዋል። መግለጫው እንደሚለው የጋራ ምክር ቤቱ በግንቦት ወር 2013 ዓ.ም የሚካሄደው ጠቅላላ ምርጫ ነጻ፣ ሰላማዊና ፍትሃዊ ይሆን ዘንድ የሚቻለውን ሁሉ ለማድረግ ዝግጅት በማድረግ ላይ እንደሆነ ይናገራል። ለምርጫው ስኬታማነት የፖለቲካ ፓርቲዎች፣ መንግስት፣ የኢትዮጵያ ብሔራዊ ምርጫ ቦርድና ሌሎች ባለድርሻ አካላት የሚጠበቅባቸውን እንዲያደርጉም ጥሪውን አስተላልፈዋል። የምክር ቤቱ መግለጫ ከጥሪው ጋር አክሎ ለዚህ ምርጫ እንቅፋት ሊፈጥሩ ይችላሉ የሚባሉ የአንዳንድ አባላት ናቸው ያላቸውን ስጋቶችም አንጸባርቋል። የምክር ቤቱ ሰብሳቢ ዶክተር ራሄል ባፌ መግለጫውን በንባብ አሰምተዋል።
ለስድስተኛው ሀገር አቀፍ ምርጫ ሰፊ ዝግጅት በሚደረግበት በአሁኑ ወቅት የጋራ ምክር ቤታችን አባል የሆኑ አንዳንድ የፖለቲካ ድርጅቶች ከምርጫው ጋር ተያይዞ ያላቸውን ስጋትና ምርጫው ሰላማዊ፣ ነጻና ፍትሃዊ ይሆን ዘንድ የመፍትሄ ሀሳብ ያሉትን በማቅረብ ላይ ይገኛል። እንደ ስጋት ከሚነሱ ጉዳዮች መካከል የፖለቲካ ፓርቲዎች ከፍተኛ አመራሮች ከእስር ላይ መሆን፣ ሁሉን አቀፍ ብሔራዊ መግባባት ላይ ሳይደረስ በፊት ምርጫ ማካሄድ እና ሌሎችም ይገኙበታል። ሀገራችን ካለችበት ዘርፈ ብዙ ተግዳሮት እስክታገግም በቂ የሽግግር ጊዜ ያስፈልጋል የሚሉ ሀሳቦችም አልፎ አልፎ ይሰነዘራሉ። ባለፉት ጥቂት ወራት የጋራ ምክር ቤቱ አባል የነበሩ በርካታ የፖለቲካ ፓርቲዎች ፈቃድ መሰረዝ የፖለቲካ ምህዳሩ መልሶ እንዳይጠፍ የሚል ስጋት ፈጥሯል።
ጋዜጠኞችም ከተነሱት ስጋቶች በተለይ የአንዳንድ ፖለቲካ ፓርቲዎች ከፍተኛ አመራር አባላት በእስር ላይ መሆን እንዴት እንደ ስጋት እንደሚቆጠር ተጨማሪ ማብራሪያ ጠይቀዋል። ዶክተር አብዱልቃድር አደም የምክር ቤቱ ምክትል ሰብሳቢ ምላሽ ሰጥተዋል።
ፖለቲካ ፓርቲዎች አመራሮች ጋር በተያያዘ አንዳንዴ ፍርድ ቤት የወሰነው ውሳኔ በፖሊስ የማይተገበርባቸው ሁኔታዎች አሉ። ያ ትክክል አይደለም ብለን እናስባለን። ይህንን ስጋታችንን ለመግለጽ ነው። ከዛ ባለፈ ግን በሕግ የተያዘ ጉዳይ የሕግ ፕሮሲጀር አለው። ያንን ጠብቆ ነው የሚሄደው። እኛ የፖለቲካ ፓርቲዎች የአባላቶቻችን ወክለን የመቆም ኃላፊነት አለብን። ስለዚህ መንግስት እዛ ላይ ትኩረት እንዲያደርግ ሀሳባችንን ሼር የማድረግና ትኩረት እንዲሰጠው የማድረግ ነው። ምክንያቱም እነዚህ የፓርቲዎች አመራር ከምርጫው ሰላማዊነትና ውጤት ሂደት ጋር ቀጥታ ቁርኝት ስላለው ለነሱ ለዚህ ሂደት ትኩረት እንዲሰጠው መጠየቅ ነው።
ከምርጫ በፊት ብሔራዊ መግባባት ያስፈልጋል፣ ብሔራዊ መግባባት በሌለበት ምርጫ አስቸጋሪ ሁኔታዎችን ሊፈጥር ይችላል ለሚለው ስጋት ግን ምክር ቤቱ መልስ ያለው ይመስላል። ዶክተር ራሄል ባፌ
ለምርጫው ውጤታማነት አስፈላጊ ከሚባሉ ቅድመ ዝግጅቶች አንዱ የሆነው ብሔራዊ መግባባት ከምርጫው በፊት እንዲጀመር የጋራ ምክር ቤቱ ከተለያዩ አጋር ድርጅቶች ጋር በመሆን ዝግጅት በማድረግ ላይ የሚገኝ ሲሆን በየካቲት ወር መጨረሻ ላይ ይጀምራል ተብሎ ይጠበቃል። በመሆኑም ለዚህ ታላቅ ሀገራዊ የፖለቲካ ስራ መንግስታዊና መንግስታዊ ያልሆኑ ድርጅቶች እንዲሁም ሌሎች ባለድርሻ አካላት አስፈላጊውን ድጋፍ ታደርጉ ዘንድ ጥሪ እናቀርባለን።
በቅርቡ በተለያዩ የኦሮሚያ ክፍሎች በተካሄዱ ሰላማዊ ሰልፎች ስማቸው በተነሳ ህጋዊ የፖለቲካ ፓርቲዎችና በብልጽግና ፓርቲ መካከል የተፈጠረው ውዝግብ ለምርጫው ስጋት ከሚሆኑ ድርጊቶች አንዱ እንደሆነም በማስታወስ ምክር ቤቱ ምን እርምጃ እንደወሰደም ከጋዜጠኞች ጥያቄ ቀርቦ ነበረ። ዶክተር ራሄል መልስ ሰጥተዋል።
ይህንን በተመለከተ ምርጫ ቦርድ መግለጫ ከሰጠ በኋላ እኛ ሁለቱንም ፓርቲዎች አነጋግረናል። ብልጽግናም ከዚህ ከመተዳደሪያ ከቃል ክዳን ሰነዳችን ውጭ እንደሆነ የቃል ክዳን ሰነዱ እንዳልተከበረ አምኗል፣ ጥፋቱን ተቀብሏል። ምንድነው ከዛን ሰዓት በኋላ እንደገና በዛ መንገድ ላለመቀጠል የወሰነው ውሳኔ እና ደግሞ የተሰጠንንም ማስጠንቀቂያ ጥፋታችንን አምነን መቀበላችን ለጥፋታችን እንደተጸጸት ምልክት ነው። ቢሆንም ግን ከፓርቲዎቹም ጋር መነጋገር እንችላለን እና ከእነሱ ጋር እስከምንነጋገር ድረስ እንሄዳለን የሚል ምላሽ ነው የሰጠን። ስለዚህ ተነጋግረው የሚሰጡትን ውጤት እና ከዛ በኋላ ደግሞ የእኛ መግባት አስፈላጊ ከሆነ የምንቀጥልበት ይሆናል።
በመጨረሻ ምክር ቤቱ በኢትዮጵያ ፍትህ፣ አስተማማኝ ሰላም፣ ብልጽግናና እኩልነት ይረጋገጥ ዘንድ ምርጫ ቁልፍ የፖለቲካ መሳሪያ መሆኑን አረጋግጦ በህዝቦች ፍላጎትና ምርጫ ብቻ የሚመሰረት መንግስት እውን እንዲሆን ህዝቡ የመምረጥ መብቱን በአግባቡ እንዲጠቀምበት ጥሪ አቅርበዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
ዘጋቢዎቻችንን እናመሰግናለን። ወደ ተከታዩ ዘገባ ስናልፍ የኮሮና ቫይረስ ክትባት መገኘቱ ለዓለም አንጻራዊ እፎይታን በሰጠበት በአሁኑ ሰዓት አዳዲስ የቫይረሱ ዝርያዎች በተለያዩ ሀገራት መፈጠራቸው ሌላ ስጋት ቀስቅሷል። ስለ አዳዲሶቹ ዝርያዎች ምንነትና ሊፈጥሩት ስለሚችሉት ችግር ለማወቅ ሀብታሙ ስዩም ዶክተር ኤርሚያስ በላይን አነጋግሯል። ዶክተር ኤርሚያስ አትላንታ ጆርጂያ በሚገኘው የዩናይትድ ስቴትስ በሽታዎች መቆጣጠሪያና መከላከያ ማዕከል ሲዲሲ ውስጥ ከተላላፊ በሽታዎች ጋር በተያያዘ ጥናትና ምርምር የሚያደርግ የመከላከያ መላዎችን የሚያቀብል ክፍል ተባባሪ ኃላፊ ናቸው። የአሁኖቹ የኮሮና ቫይረስ ዝርያዎችና ቀደም ብሎ የነበረው ዝርያ ያላቸውን ግንኙነት አስቀድመው ያስረዳሉ።
ቫይረሱ ያው ኮሮና ቫይረስ ነው። ኮቪድ-19 በዓለም ላይ ሁሉ ያመጣው ያን በሽታ የቀሰቀሰው ያመጣው ቫይረስ ማለት ነው። ቫይረስ በተፈጥሮ ሁሉም አይነት ቫይረስ ይቀያየራል። በጊዜና በቦታ በስፍራ ሲታዩ ማንኛውም ቫይረስ ይቀያየራል፣ ራሱን ይለውጣል። ሕክምና ቋንቋ ሚውቴሽን የምንለው እና ይህ ሚውቴሽን ሁሉ ጊዜ የሚሆን ነገር ነው። ኮሮና ቫይረስ ግን ዓለም ሁሉ ያጠቃ ስለሆነ እና በብዙ በሰዎች መካከል ስለሚተላለፍ ብዙ በተላለፈ ቁጥር ብዙ ራሱን ይቀይራል ወይም ሚውቴሽኑ እየጨመረ ይመጣል እና ይህንን ነው በዚህ የወረርሽኝ እያየን ያለ ነው።
የገዳይነቱ መጠን፣ የሚተላለፍበት መንገድና መሰል ጉዳዮች ላይ ምንድን ነው የሚለየውና አንድ የሚያደርገው ነገር?
ያው ቅድም እንዳልኩት እንግዲህ ቫይረሱ ያው አንድ ነው፣ አንድ ቫይረስ ነው። ቫይረስ በተፈጥሮ ራሱን ይቀያይራል። ብዙ ነው የሚቀያየረው፣ በቁጥር ለማስቀመጥ ያስቸግራል። ብዙ ሰዎችን ባጠቃ ቁጥር ብዙ ራሱን እየቀየረ ይሄዳል። ብዙ ግን አዲስ የሚፈጠረው ዝርያ ምንም ለውጥ አያመጣም፣ እንዳለ ይቆያል። አልፎ አልፎ ግን የሚመጣው ዝርያ ደግሞ ከበፊቱ የቫይረስ ጸባይ ትንሽ ይቀይራል። ይህንን አሁን እያየን ያለን በእንግሊዝ ሀገር አዲስ የመጣው ዝርያ፣ በደቡብ አፍሪካ እንደዚሁ ደግሞ የመጣ አንድ ሌላ ዝርያ አለ። በደቡብ አሜሪካ ደግሞ በብራዚል እንደዚሁ ሌላ የታየ ዝርያ። እነኚህ ሶስቱ ዝርያዎች ስንመለከት በፊት ከነበረው ቫይረስ ጸባያቸው ትንሽ ቀየር ይላል። ቀየር የሚልበት ደግሞ ዋናው ሰው ወደ ሰው በመተላለፍ ከበፊቱ ቫይረስ ጸባይ በበለጠ በፍጥነት የመተላለፍ ባህሪ ያላቸው። ይህንን በእንግሊዝ ሀገርም ደቡብ አፍሪካም ባለው ዝርያ ላይ ለማየት ተችሏል፣ በተደረገ ጥናት ማለት ነው። ስለዚህ ዋናው ልዩነቱ እነኚህ አዲስ የመጡ ዝርያዎች ከበፊቱ ቫይረስ ትንሽ በተለየ ሁኔታ በፍጥነት ከሰው ወደ ሰው የመተላለፍ ባህሪ ያለው።
እንግዲህ ይሄ ዜና እየተሰማ ያለው የኮቪድ-19 ክትባቶች መሰራጨት በጀመሩበት አበረታች ጊዜ ላይ ነው። በመሰራጨት ላይ ያሉት ክትባቶች አዳዲሶቹን የኮሮና ቫይረስ ዝርያዎች ስርጭት ለመቆጣጠር ፋይዳ ይኖራቸው ይሁን?
ይሄ እንግዲህ ብዙ ጥናት የሚጠይቅ ነው። ምክንያቱም የምናወራው አንድ ቫክሲን አይደለም፣ ብዙ የተለያዩ ክትባቶች አሉ። ለእያንዳንዱ ክትባት ልዩነት ስላላቸው ክትባቶች እርስ በርሳቸው የትኛው ክትባት ለዚህ ለአዲሱ ዝርያዎች ጠቃሚ ናቸው የሚለውን እሱ ጥናት እየተደረገ ነው ያለ። እዚህ የአሜሪካን ሀገር እኛ በምኖርበት ሀገር ያሉት የሚከፋፈሉት ክትባቶች እስካሁን በተደረገው ጥናት አዲስ የመጡትን ዝርያዎች መከላከል የሚችል እንደሆነ ተደርሶበታል። ግን ብዙ ተጨማሪ ጥናቶች መደረግ አለባቸው። ምክንያቱም ቫይረሱ እንዳልኩት በየጊዜው ራሱን ስለሚቀይር ሌላ ደግሞ የሚቀይር አይነት ዝርያ ሊፈጠር ስለሚችል እነዚህ ጥናቶች በተደጋጋሚ መካሄድ አለባቸው። ሌሎች ክትባቶች ሌላ ሀገር ደግሞ የሚሰጡት ለእነኚህ ዝርያዎች ጋር እንዴት እንደሚሰሩ ራሱን የቻለ ደግሞ ሌላ ጥናት ያስፈልገዋል ማለት ነው።
የአዳዲሶቹ የኮሮና ቫይረስ ዝርያዎች መፈጠር የቫይረሱን ስርጭት ለመቆጣጠር የዓለም ሀገራት ቀድሞ የጀመሩት ጥረት አለ። በሱ ጥረት ላይ የሚደቅነው ፈተና ወይንም ተጨማሪ ስራ ሲኖር ይሆን?
ፈተና ይኖረዋል። አዲስ ዝርያ በመጣ ቁጥር ክትባቱ ብቻ አይደለም መድኃኒቶችም አሉ። እነኛ መድኃኒቶች ይሰራሉ ወይ፣ ምን ያህል ነው የሚሰሩት፣ ለየትኛው ዝርያ ይሆናሉ የሚለው እየተከታተሉ በተደጋጋሚ ጥናት መደረግ አለበት። ይሄ የሩጫ ጉዳይ ነው። ቫይረሱ ራሱን እየቀየረ ሲሮጥ ሳይንሱም ጥናቱም እንደዚሁ አብሮ በፍጥነት አብሮ መሄድ አለበት። ይሄ በተለያዩ ሀገሮች ላይ እየተደረገ ያለ ነው። በፍጥነት በመተላለፉ ላይ አዳዲስ ዝርያዎች ለውጥ ያመጡ ቢሆንም ከዚህ በፊት የሚደረገው የመከላከያ ዘዴዎች ለምሳሌ ማስክ ማድረግ፣ የርቀትን መጠበቅ፣ ፍጥነት ቶሎ ቶሎ እጅን በመታጠብ በሽተኛው ደግሞ የተጠቃ ሰው ካለ ደግሞ በሽተኛውን ከሌሎች ሰዎች በመለየት እነኚህ የሚደረጉት የመከላከያ ዘዴዎች ሁሉ ለሁሉም አይነት ዝርያዎች ይሰራሉ። ስለዚህ እነሱን አጥብቆ መከታተልና ያንን መንገድ መከተል የመከላከያ መንገዶችን መከተል እጅግ በጣም አስፈላጊ ነው።
ዶክተር ኤርሚያስ አንድ የመጨረሻ ጥያቄ ላስከትል። ቀደም ብለው እንደተናገሩት እንግዲህ በእንግሊዝ፣ ደቡብ አፍሪካ እና ብራዚል የተለዩ የኮሮና ቫይረስ ዝርያዎች መቀስቀሳቸው ተሰምተዋል። በመጪው ጊዜያትም በተለያዩ ሀገሮች ተጨማሪ ዝርያዎች ሊቀሰቀሱ ይችላሉ። ኢትዮጵያን ጨምሮ ሀገራት ተለዋዋጭ በሆኑ ቫይረስ ምክንያት ሊደርስ የሚችል ሰብአዊ ውድመትን መቀነስ የሚችሉባቸው አደጋ መከላከያዎች ምንድን ናቸው?
ዋናው አሁን እነኝን ለመከላከል የሚያስችለው ክትባቱ ነው። በተለያዩ ሀገሮች በተለይ በአደጉት ሀገሮች በአሜሪካ፣ በአውሮፓ ክትባቱ በሰፊ ሁኔታ እየተሰጠ እንዳለ የሚታወቅ ነው። ሌላም ሀገሮች ታዳጊ ሀገሮች ውስጥ እንደዚሁ አንዳንድ ቦታ ላይ ክትባቱን የመጀመር አዝማሚያ አለ። ስለዚህ ዋናው የመጀመሪያው የመከላከያው መንገድ በፍጥነት እንዳይዛባ ለመቀነስ ማለት ነው ክትባቱ ነው በጣም እጅግ አስፈላጊ የሚሆነው። ከዛ በተረፈ ደግሞ ሰዎች እያንዳንዱ ሰው ራሱን መከላከል ይችላል። ምንም አይነት ዝርያ፣ ምንም አይነት የቫይረስ አይነት ቢመጣ ሰው ራሱን መከላከል ይችላል። ይህም ደግሞ ምንድን ነው ማስክ ማድረግ ብቻ ሳይሆን ማስክን በሚገባ በማድረግ አየር በማስገባ መንገድ ራስን በመሸፈን ማለት ነው፣ ከሰዎች ራስን ርቀት በመጠበቅ በሽታው የያዘውን ሰው ደግሞ ከሌሎች ሰዎች ጋር እንዳይገናኝ በመከለል እነኚህን ነገሮች በመከታተል አጥብቆ በማድረግ በሽታውን መከላከል ይቻላል ማለት ነው።
ዶክተር ኤርሚያስ በላይ ለአሁኑ በአድማጮች ስም እጅግ በጣም አመሰግናለሁ።
መልካም ምሽት። አመሰግናለሁ።
ሀብታሙንና እንግዳው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። የአንጋፋውን አርቲስት አሊ ቢራን የህይወት ታሪክ ስለሚዳስሰውና በሶስት ቋንቋ ስለተጻፈው መጽሐፍ ዝግጅት የሚዳስስ ዘገባ ይዘናል። የአዲስ አበባዋ ዘጋቢያችን ፀሐይ ዳምጠው ታቀርበዋለች።
Da esena sa pa pa resa
በዘመን ተሻጋሪው የሙዚቃ ስራዎች ብዙዎች ዘንድ ተወዳጅነትን ያተረፈው ድምጻዊ አሊ ብራ የህይወት ታሪክ የሚያትት መጽሐፍ በኦሮምኛ፣ በአማርኛና በእንግሊዝኛ ተጽፎ ተመርቋል። ከመጽሐፍ ምረቃው በተጨማሪ አርቲስቱ በሙያው ለግማሽ ክፍለ ዘመን ላበረከተው አስተዋጽኦ እውቅና ተሰጥቷል። አሊ ብራ የህይወት ዘመኑን በሙዚቃ ስራ ያሳለፈው ድምጻዊ ነው። በህይወት እያለ መመዝገኑ ተገቢ ነው ሲሉ የአዲስ አበባ ዩኒቨርሲቲ መምህር የሆኑት ኑትማን አልይ ዶዶላ ገልጿል።
የአርቲስት አሊ ብራ ታሪክ እንደዚህ በመጽሐፍ ተሰንዶ እንደዚህ መቀመጡ ለአጠቃላይ ለኢትዮጵያ ህዝብም ለሌላም በተለያየ ቋንቋ ስለተዘጋጀ ነው። በአማርኛ፣ በኦሮምኛ፣ በእንግሊዝኛም ስለተዘጋጀ ለሌላ አፍሪካም ጭምር ታሪክ የሚሆን ነው የእሱ ታሪክ እና አርቲስቶቻችን ብዙ ስራ ሰርቷል። ከዚህ በፊት ሀገር ሉዓላዊነት ማስጠበቅ ላይ ተሳትፏቸው ትልቅ ነበር። የማህበራዊ ህይወታችን ውስጥ ያለው የእነሱ ተሳትፎና ያበረከቱት ነገር ብዙ ናቸው። ስለዚህ እንደዚህ እውቅና መስጠት በጣም አስፈላጊ ነው፣ ይገባቸዋል።
በተለይ ደራሲያን የትላላቅ ሰዎችን የህይወት ታሪክ ጽፈው ለቀጣዩ ትውልድ ማስተላለፍ አለባቸው ሲሉም መልእክት አስተላልፏል። መምህሩም
ብዙውን ጊዜ የኛ የሀገራችን ታዋቂ ሰዎች ታሪካቸው እንደዚህ ተጽፎ አይገኝም። ብዙ እውቀት ሊያስጨብጡን የሚችሉ ብዙ ልምዳቸውን ሊያካፍሉን የሚችሉ ሰዎች ሳይጻፍ ስለነሱ ታሪክ ምንም ሳይባል ታቸው ሲያልፍ እናያለን። ስለዚህ እንደዚህ አይነት ነገሮች ቢያንስ በዚህ ሁኔታ ተጽፎ ቢቀመጥ ለትውልዱ እነሱ ያለፉበትን እኛ እስከኛ ምን ይጠበቃል ብሎ ወጣት እንዲሰማው ለማድረግ ይረዳል። ስለዚህ በጣም ትልቅ ነገር ነው። ይሄ
ሰው በህይወት እያለ ለህዝቡ ላበረከተው አስተዋጽኦ እውቅና መሰጠት መለመድ አለበት ያሉት ደግሞ የአፍረንቀሎ አባገዳ አብድረዛቅ አህመድ አሰን ናቸው።
በዚች ሀገር ውስጥ ሰው ካለፈ በኋላ ነው ለሰው ልጅ የእከሌ ማንነት ብለው የሚያደርጉት እንጂ እንደዚህ ሲያደርጉለት ለመጪው ትውልድ አሁን ላሉ ትውልዶች በጣም በጣም እኔ ትልቅ ነገር ነው። አሊ ብራ በዚህ በመጽሐፉ ለሱ ደግሞ እንደዚህ ሁሉም አርቲስቶች እዚህ ተገኝቶ ለወደፊት ልጆቻችን እንደ ኦሮሞም እንደ ብሔር ብሔረሰቦችም በጣም 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 የወደፊትን የልጆቻችን የአርቲስቶቻችን ጥሩነት ያገኛሉ ወይንም እንደሚያስቡ ይሆንላቸዋል ብዬ ነው የምገምተው።
በማህበራዊ ህይወቱም ተግባቢና ሰው አክባሪ ነው የምትለው የሙያ አጋሩ አርቲስት ሀመል ማላባተ አሊ ብራን እንዲህ ስትል ገልጿለች።
በጣም የሚገርም ታለንት ያለው ሰው ነው። በጣም የሚገርም ፐርሰናሊቲ ያለው ሰው ነው። አሊ ማለት ትንሹንም ትልቁን የሚያከብር ሰው ነው። በጣም ፈኒ ነው። በጣም አብረሽው ስትሆኚ በጣም ደስ የሚልሽ ሰው ነው። አሊ በጣም ነው የምወደው። አርቲስት ብዙ ጊዜ በመሰለሽ ስራው ላይ ብቻ ነው የሚያተኩረው። ከባድ ሙያ ነው። ያንን ደግሞ ሪኮግናይዝ የሚያደርግ ሰው ሌላ ሰው ስላገኘ ነው እሱ አሁን እዚህ ደረጃ የደረሰው እና እንደዚህ የሚያዩ ሰዎች፣ ለአርት ፍቅር ያላቸው ሰዎች የእነዚህን ሰዎች ታሪክ ጽፎ ማስቀመጥ አሊ ማን ነው ሲባል ለሚቀጥለው ትውልድ ማንም ሰው ቋሚ የለም እዚህ ዓለም ላይ ጥለነው እንሄዳለን። ለሚቀጥለው ትውልድ ለመጻፍ ዛሬ አሊ ያለ ነው ትክክለኛ ኢንፎርሜሽን የሚያገኙት። በጣም ደስ የሚል ነገር ነው። ሁላችንም ማድረግ ያለብን ነገር ነው። ምክንያቱም ትውልድ ምልሽ በዚህ ኢንዱስትሪ በጣም ብዙ ዓመት አሳልፈናል። ያለፍንበትን መንገድ መጽሐፉ አመጣጡ የተጻፈ ነገር ሲኖር ነው ሰው በእርግጠኝነት የሚናገረውና በጣም መደገፍ ያለበት ነገር ነው ብዬ ነው የማምነው።
የአሊ የህይወት ታሪክ ጽፎ ለማሳተም 5 ዓመት እንደፈጀባቸው የተናገሩት ዶክተር ስራፈል ገልገሎ የመጽሐፉን ይዘት ተንትነዋል።
አንደኛውና ዋነኛው ግለት አንዱ ነፃና አካዳማዊ የሆነ ታሪክ አጣምት ለማዘጋጀት የተሞከረ ሲሆን አቅሜ በፈቀደው ግለት አንዱ በተጽፋት መረጃዎች እንዲመሰረትና ከግል ስሜትና እሳቤ ጸዳ ለማድረግ ሞክሬያለሁ።
በፕሮግራሙ ማጠቃለያ ላይ ንግግር ያደረጉት የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ ዝግጅቱ አርቲስቱ ለህዝቦች ሁለንትናዊ እኩልነትና አብሮነት ላበረከተው ከፍተኛ አስተዋጽኦ እውቅና ለመስጠት ታስቦ የተዘጋጀ መሆኑን ተናግረዋል። አርቲስት አሊ ብራ በተለያዩ ቋንቋዎች የሚያቀነቅናቸው ዘፈኖቹ ኢትዮጵያዊነትን፣ ወንድማማችነትን፣ አንድነትንና አብሮነትን ሲሰብክ የኖረ ድንቅ አርቲስት ነው ብለዋል። አርቲስት አሊ ብራ የሙዚቃ ስራን የጀመረው በ1954 እንደሆነ ይነገራል። አሊ ብራ ከኦሮምኛ በተጨማሪ በአማርኛ፣ በሶማሊኛ፣ በአፋርኛ፣ በሐረሪና በአረብኛ የሙዚቃ ስራዎችን ሰርቷል። በዚህም የክልሉ መንግስት በኦሮሞ ባህል ማዕከል ውስጥ የአሊ ብራ ታሪክና ስራ የሚታይበት ክፍል እንዲኖር መወሰኑን ተናግሯል። በዚህ ፕሮግራም ላይ የኦሮሚያ ክልል ርዕሰ መስተዳደር ሽመልስ አብዲሳ፣ የጦር ኃይሎች ጠቅላይ ኢታማጆር ሹም ጀነራል ብርሃኑ ጁላ፣ የፍሪ አየር ኃይል ዋና አዛዥ ሜጀር ጀነራል ይልማ ወርዳሳ፣ ሌተናል ጀነራል ባጫ ደበሌን ጨምሮ ሌሎች የፌዴራልና የክልል መንግስት የስራ ኃላፊዎች፣ ታዋቂ ግለሰቦች፣ የጥበቡ ማህበረሰብ ቤተሰቦች፣ ጓደኞቹና አድናቂዎቹ ተገኝቷል። የኦሮሚያ ክልል መንግስት ለአሊ ብራ ከወርቅ የተሰራ የኒሻን ሽልማት አበርክቷል። አርቲስት አሊ ብራ የሰራው ስራ እውቅና አግኝቶ በመሸለሙ መደሰቱን ገልጾ ምስጋናም አቅርበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ።
የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራም ዋና አዘጋጅ ሰለሞን አባትና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና ደሩ። Yeah.